ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 14 2011 ዓ.ም ስርጭታችን ጀመረ።
እስላማዊ መንግሥት ቡድን ኢትዮጵያ ውስጥ ለመመልመልና ለመንሰራፋት እየተንቀሳቀሰ ነው።
ISIS sees in Ethiopia a potential opportunity. We know the group has been
ISIS ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት እያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሰራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል ISIS ባይሳካለትም ህልውናውን ግን አስጠብቆ እስካሁን መቆየት ችሏል።
ኬንያ የሚገኘው የሳሃን የምርምር ተቋም ዳይሬክተር ማት ብራይደን ናቸው። በአብይ ርዕስ ዘገባ ይዘናል። ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁን ያዳኝ ፍሳዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። በናይል ሳትን ቪኦኤ 24 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዩናይትድ ስቴትስና ኢትዮጵያ በቅርቡ አሸባሪዎችን ለይቶ የማጣራት መረጃን የመለዋወጥ ስምምነት መፈራረማቸውን አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ጠቁሟል። በዩናይትድ ስቴትስ በኩል ስምምነቱን የፈረሙት የፌዴራል ምርመራ ቢሮ ረዳት ስራ አስኪያጅና የዩናይትድ ስቴትስ አሸባሪዎችን አጣርቶ የመለየት ማዕከል ስራ አስኪያጅ ቻርልስ ኤች ኬብል ሲሆኑ በኢትዮጵያ በኩል ደግሞ የሀገሪቱ ብሔራዊ የስለላና የደህንነት አገልግሎት ዋና ዳይሬክተር አቶ ደመላሽ ገብረ ሚካኤል ናቸው። ስምምነቱ ሁለቱ ሀገሮች የአሸባሪነትን ተግባር ለመከላከል ያላቸውን ብቃት ለማጠናከር ሲሉ መረጃ ለመለዋወጥ የሚችሉበትን አሰራር ይቀይሳል።
አቃቤ ሕግ በነ ብሪጋዲየር ጀነራል ተፈራ ማሞ የክስ መዝገብ ላይ ተጨማሪ የምርመራ ጊዜ ያስፈልገኛል ብሎ ይግባኝ መጠየቁ ተገቢ አይደለም ሲሉ ጉዳዩን ከሚከታተሉ ጠበቆች አንዱ ገለጹ። አቃቢ ሕግ በበኩሉ ጉዳዩ ውስብስብ በመሆኑ ተጨማሪ የምርመራ ጊዜ ማስፈለጉ ትክክል ነው ይላል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በነ ብሪጋዲየር ጀኔራል ተፈራ ማሞ ጉዳይ የቀረበውን የይግባኝ ክርክር ትናንት ተመልክቷል። ፍርድ ቤቱ አቃቤ ሕግ የጠየቀውን ይግባኝ መርምሮ ብይን ለመስጠት ለነሐሴ 16 ከነገ በስቲያ ማለት ነው 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። አስቴር ምስጋናው ተጨማሪ አላት።
ዛሬ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በነ ብርጋዴር ጀኔራል ተፈራ ማሞ ጉዳይ የቀረበውን የይግባኝ ክርክር ትላንት በዋለው ችሎት ተመልክቷል። አቃቢ ሕግ ተጨማሪ የጊዜ ቀጠሮ ያስፈልገኛል ሲል ነው ይግባኝ የጠየቀው። የጊዜ ቀጠሮ የጠየቀበትን ምክንያት ሲያብራራ አዳዲስ ተከሳሾች ተይዘዋል፣ የእነሱን ቃል እየተቀበልኩ ነው፣ በሕክምና ላይ ያሉ ምስክሮችን ቃል ለመቀበል ስራ እየሰራሁ ነው፣ ከፌዴራል ከሚካሄደው ምርመራ ጋር የሚያያዙ ጉዳዮች አሉ፣ የቀዳሚ ምርመራ የሚሰሙ ብዙ ምስክሮች አሉ፣ ይህ ሂደት ሳይጠናቀቅ ክስ ለመመስረት አልችልም ነው ያለው። የተጠርጣሪ ጠበቆች በበኩላቸው የጊዜ ቀጠሮ ይግባኝ ሊጠየቅበት አይገባም፣ በምርመራው ላይ የክልሉ አቃቢ ሕግ መሀል ገብቶ የማጣራት ስልጣን የለውም፣ የቴክኒክ ምርመራም ቢሆን ተጠርጣሪዎቹ የሚያጠፉት ሳይሆን ከመንግስት ተቋማት ጋር የሚገኝ ስለሆነ ምርመራውን ያጓትታል ብለን አናምንም ብለዋል። ግራቀኙን ያደመጠው ፍርድ ቤቱም አቃቢ ሕግ የጠየቀውን ይግባኝ መርምሮ ብይን ለመስጠት ለነሐሴ 16/2011 ዓ.ም ቀጠሮ ሰጥቷል። ከ14 ቀን በፊት ማለትም ሐምሌ 29/2011 ዓ.ም በባህር ዳር ከተማ ወረዳ ፍርድ ቤት በነበረው ችሎት ምርመራውን ሲከታተል የነበረው ፖሊስ የ28 ምስክሮችንና የሰነድ ማስረጃዎችን ማየቱን ለፍርድ ቤቱ አስታውቆ ነበር። የተጨማሪ ምስክሮችን ቃል ለመቀበል እየሰራ መሆኑንና የፎረንሲክና የስልክ ምርመራ ውጤት ያልደረሱ መሆናቸውን በመጥቀስ ተጨማሪ 14 ቀን የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቆ ነበር። ፍርድ ቤቱም ጥያቄውን ውድቅ ማድረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ሶማሊያ ያለው እስላማዊ መንግስት ነኝ የሚለው ቡድን በአማርኛ የጂሃዳዊ ጽሁፎች እንደሚያወጣ ገልጿል። ኢትዮጵያ ላይ ያነጣጠረ ምልመላ የማካሄድ ዓላማ እንዳለው ያመለክታል ተብሏል። ይህ ማስታወቂያ ባለፈው ወር በሶስት ደቂቃ ቪዲዮ መልክ የተለቀቀው በጽንፈኛው ቡድን ደጋፊ ድረገጾች ላይ ሲሆን ኦፊሴላዊ እስላማዊ መንግስት ነኝ የሚለው ቡድን ሚዲያም ደግፎታል። ቪዲዮው የአማርኛ ቃላትን ተጠቅሟል። ተጨማሪ ጽሑፎችን በአማርኛ እንደሚያወጣም ተናግሯል ተብሏል። ማት ብራይደን የተባሉ ኬንያ ባለው የሰሃን ጥናትና ምርምር ተቋም የሚሰሩ ተንታኝ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኢትዮጵያ ውስጥ ያለውን ያለመረጋጋት ሁኔታን ተጠቅሞ ሙስሊም ማህበረሰብን የመስበክ ዓላማ አለው ብለው እንደሚያምኑ ገልጸዋል። አያይዘውም ተንታኙ ጽንፈኛው ቡድን ኢትዮጵያ ውስጥ እድል እንዳለው ይታየዋል የሚል አመለካከት እንዳላቸው ጠቁመዋል። እስካሁን ባለው ጊዜ በአብዛኞቹ የአፍሪካ ሀገሮች ብዙም ባይሳካለትም አፍሪካ ውስጥ ተቀባይነት ለማግኘትና እንቅስቃሴውን ለማስፋት ከፍተኛ ጥረት ሲያደርግ ቆይቷል ይላሉ ብራይደን። በአብይ ዘገባችን ሰፋ ያለ ዘገባ ይቀርባል።
ኦፕን አርምስ የሚባለው ፍልሰተኞችን ከሜዲቴራኒያን ባህር ላይ ከአደጋ የሚያወጣ ስፓኛዊ ግብረሰናይ ድርጅት ንብረት የሆነ መርከብ ላይ ታጭቀው ለቀናት ያህል ባህሩ ላይ የሚገኙትን ፍልሰተኞች እንዲቀበሉ የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ለአውሮፓ ሀገሮች በድጋሚ ተማጽኖ አሰምቷል። መርከቡ ላይ ያሉት ፍልሰተኞች ሁኔታ ከዕለት ዕለት አሳሳቢ የሆነ መምጣቱን ዩኤንኤችሲአር ጠቁሟል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
ባልተለመደ ሁኔታ የጣሊያን ቀኝ አክራሪ የአገር አስተዳደር ሚኒስትር ማሊዮ ሳልቪኒ ባለፈው ቅዳሜ ላምፓዱሳ ወደብ ላይ ከምትገኘው መርከብ ያለ ወላጅ የሚጓዙ 27 ልጆች እንዲወርዱ ፈቅደዋል። ትላንት ሰኞ ደግሞ አስቸኳይ የሕክምና እርዳታ የሚያስፈልጋቸው 9 ሰዎች ወረዱ። በዚህም ምክንያት ኦፕን አርምስ የተባለችው የስፓኝ የበጎ አድራጎት መርከብ ላይ መሄጃ አጥተው የቀሩ ስደተኞችና ፍልሰተኞች ቁጥር 98 ነው። የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ አንድሬ ማሂጂ ከ18 ቀናት በፊት ጉዞ የጀመረችው መርከብ ላይ ያለው ሁኔታ ሰብአዊ ፍጡር የሚቋቋመው አይደለም ብለዋል።
For those who are on board, there remain significant humanitarian needs, particularly psychosocial.
አሁንም መርከቢቱ ላይ የሚገኙት ከፍተኛ ሰብአዊ እርዳታ ያስፈልጋቸዋል። በተለይም መርከቢቱ ላይ የማይገኘው የስነ አእምሮና የማህበራዊ ድጋፍ። አብዛኞቹም መርከቢቱ ላይ የሚገኙት ለወራት ሊቢያ ውስጥ አሰቃቂ ግፍ የተፈጸመባቸው ናቸው።
6 የአውሮፓ ሀገሮች ተሳፋሪዎቹ ከመርከቢቱ ላይ ከወረዱ በኋላ ለመቀበል ፈቃደኛ መሆናቸውን ማሂቺ ገልጸዋል። ስለዚህም እንዲወርዱ በማድረግ ብዙሃኑ አፍሪካውያን የሆኑትን ስደተኞች መታደግ እንደሚቻል ቃል አቀባዩ አስምረውበታል። የሆነ ሆኖ ጸረ መጤዎች አቋማቸው የፖለቲካ ድጋፍ እንዳስገኘላቸው የሚያምኑት ሳልቪኒ ኦፕን አርምስ መርከብ ላይ የሚገኙ ስደተኞች አይወርዱም አሻፈረኝ ብለዋል። ይህ በእንዲህ እንዳለ ዶክተርስ ዊዳውት ቦርደርስ ማለትም ድንበር የለሽ ሐኪሞች የተባለው ድርጅት የሚረዳት ኦሽን ቫይኪንግ የተባለችው መርከብም ተመሳሳይ እጣ ገጥሟታል። ኦሽን ቫይኪንግ አብዛኞቹ ከኤርትራ፣ ከሶማሊያና ሱዳን የሆኑ 356 ስደተኞችን አሳፍራ ስደተኞቹን የምታወርድበት በማጣት ከነሐሴ 3 ጀምራ ባህር ላይ ትገኛለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሰሜን ኮሪያ ከቅርብ ሳምንታት ወዲህ ስታካሂደው የቆየው የአጭር ርቀት መች ሚሳይሎች ሙከራ እንዳሳሰባቸው ዛሬ ተናግረዋል። የሚሳይሎቹ ሙከራ ብዙም እንደማያሳስባቸው ከገለጹት ፕሬዚደንት ዶናልድ ትራምፕ ጋር እንደማይስማሙ ያሳያል ተብሏል። ሰሜን ኮሪያ ካለፈው ወር አንስቶ 6 የአጭር ርቀት መች ቦሊስቲክ ሚሳይሎችን ለሙከራ ተኩሳለች። ዩናይትድ ስቴትስ እና ደቡብ ኮሪያ በህብረት ለሚያካሂዱት ወታደራዊ ልምምድ ምላሽ ነው ሲሉ የሰሜን ኮሪያው መሪ ጆንግ ኡን ተናግረዋል። ሰሜን ኮሪያ ወታደራዊ ልምምዱን አደጋ አድርጋ ታየዋለች።
በመጨረሻም ስፖርት። ዛሬ አስመራ ላይ በተካሄደው የምስራቅና መካከለኛው አፍሪካ የእግር ኳስ ምክር ቤት ሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያ የኤርትራ ብሔራዊ ቡድን የሱዳን አቻውን 6-0 አሸነፈ። ኬንያና ብሩንዲ 1-1 ተለያይተዋል። የኢትዮጵያ ብሔራዊ ቡድን ከሩዋንዳ ጋር ነገ ይጫወታል።
ዛሬ ሰኔ 22/2019 በተደረገው ከ15 ዓመት በታች የእግር ኳስ ግጥሚያ የኤርትራ ብሔራዊ ቡድን የሱዳን ብሔራዊ ቡድንን 6-0 በሆነ ውጤት አሸንፏል። በጨዋታውም 10 ቁጥር ማሊያ የለበሰው አህመድ አወት ሃትሪክ ሰርቷል። በሌላ ጨዋታ ኬንያና ብሩንዲ አንድ አቻ በሆነ ውጤት ተለያይቷል። እስካሁን በተደረገው የምድብ አንድ ጨዋታ ኬንያ በሶስት ጨዋታ በሰባት ነጥብ በሰባት ጎል አንደኛ፣ ብሩንዲ በሶስት ጨዋታ በሰባት ነጥብ በአራት ጎል ሁለተኛ፣ ኤርትራ በሁለት ጨዋታ በሶስት ነጥብ በአምስት ጎል ሶስተኛ፣ ሶማሊያና ሱዳን ደግሞ በዜሮ ነጥብ አራተኛና አምስተኛ ደረጃ ላይ ተቀምጠዋል። ነገ የኢትዮጵያ ብሔራዊ ቡድን ከሩዋንዳ ብሔራዊ ቡድን ጋር ወሳኝ ጨዋታውን ያደርጋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
የዘንድሮውን የሴካፋ የእግር ኳስ ግጥሚያ እያስተናገደች ካለችው ከአስመራ የተጠናቀረውን የዛሬ ሪፖርት ከብርሃነ በርሀ ነበር ያዳመጥነው። አመሰግናለሁ ብርሃነን ለዘገባው። የዜናው ክፍለ ጊዜ አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 14 2011 ዓ ም ምሽት ፕሮግራም ነው።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ነው። በናይል ሳት ቪኦኤ 24 ላይ እንዲሁም በአህዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። ከለውጡ በፊት የነበረው የኢትዮጵያ ማክሮ ኢኮኖሚ ወይንም ልዕለ ምጣኔ ሀብት ይዞታ ምን ይመስል ነበር? የኢትዮጵያ የእድገት ምጣኔስ ምን ገጽታ ነበረው?
እንግዲህ መንግስት አካሄድ ጠረቅ ያለ የልማታዊ መንግስት ኢኮኖሚ ግንባታ ድርፈ ሀሳብ አረዳድ የለውም። በዚህም ምክንያት ጤናማ የልማት ወጪ አሸፋፍንና መዋቅራዊ ለውጥ ማምጣት አልቻለም። ይህም አሁን ለተከሰተው የማክሮ ኢኮኖሚ መናጋት ማለት ነው፣ ለዋጋ ንረት፣ የውጭ ምንዛሪ ንረት፣ የዕዳ ጫና፣ የገንዘብ ፍርሰትና ስራ አጥነት እና ድህነት ዳርጎታል ማለት ነው።
ፕሮፌሰር አለማየሁ ገዳ ሰሞኑን በተካሄደ መድረክ ላይ ካቀረቡት ጥናታቸው የተቀነጨበ ነው የሰማችሁት። በንግድና ምጣኔ ሀብት ክፍለ ጊዜ ይስተናገዳል።
ዛሬ አንድን ሰው መልአክ ነህ ብሎ ማሰብ፣ ነገ ሰይጣን ነህ ብሎ ማሰብ፣ ይሄ ፖላራይዝ ዲስተንስ የያዘ ስነ ልቡናዊ አመለካከት ሰውን ለችግር ያጋልጠዋል። ይሄ ከአንዳንድ ስነ አእምሮ በሽታዎች ጋር በብዙ የተያያዘ ነገር ነው።
አሁንም አልመሸም። ትልቁ ችግር ምንድነው? አሁን ፖለቲከኞቻችን በጣም ስራ ስለሚበዛባቸው እነዚህ ነገሮች ቆም ብለው ማየት ይችላሉ ወይ? ኦብጀክቲቭሊ ማሰብ ይችላሉ የሚለው ነው። እና ትልቁ ችግር ምንድነው? ኢትዮጵያ አሁን ባለችበት ሁኔታ አንድ ግለሰብ ወይንም አንድ ግሩፕ በምንም ተአምር ሊያዋጣ ይችላል እንጂ ፍጹም የሆነ መፍትሄ ሊያመጣ አይችልም።
ቀድሞ የሰማችኋቸው ፕሮፌሰር ዮናስ እንዳለገዳ በዩናይትድ ስቴትሱ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ባለሙያ ናቸው። እሳቸውን የተከተሉት ዶክተር ዋልተ ንጉሥ ዳርጌ በጀርመኑ ድሬዝደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰርና የበርካታ መጽሐፍት ደራሲ ናቸው። የያዙትን ርዕስ ከሕክምና ጋር ምን ያገናኘዋል? በሐኪሙን ይጠይቁ ክፍለ ጊዜ ይጠብቋቸው።
ለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሶማሊያ የሚገኘው የእስላማዊ መንግሥት ክንፍ ኢትዮጵያ ውስጥ ጀሌዎችን ለመመልመል የሚያስችሉትን በአማርኛ በድምፅና በቪዲዮ የተቀረጹ ጂሃዳዊ የቅስቀሳ ውጤቶችና ጽሑፎችን ሊያወጣና ሊያሰራጭ እንደሆነ ተገልጿል። እስላማዊ መንግሥት ቡድን ለአዲሱ ዘመቻው ኢትዮጵያ ውስጥ የሚታየው የጎሳና የፖለቲካ አለመረጋጋት አመቺ ሁኔታ እንደፈጠረለት ኬንያ የሚገኘው የሰሃን ምርምር ኢንስቲትዩት ዳይሬክተር ማቲው ብራይደን ከአሜሪካ ድምፅ የሶማልኛ አገልግሎት ባልደረባ ሃሩን ማሩፍ ጋር ባደረጉት ቃለ ምልልስ አስታውቀዋል። ትዝታ በላቸው ታቀርበዋለች።
እስላማዊ መንግስት ቡድን ወደ ኢትዮጵያ ለመስረግና ለማንሰራፋት ማቀዱን እና እንቅስቃሴውን መጀመሩ የታወቀው የቡድኑ ደጋፊ የሆኑ ዌብሳይቶች ባወጡትና በዋናው የእስላማዊ መንግስት መገናኛዎች ይፋ እውቅና ማረጋገጫ በተሰጠው የሶስት ደቂቃ ቪዲዮ ስራ ነው። ቪዲዮ በእስላማዊ መንግስት ቡድን በስፋት የሚታወቅና የሚዘወትር መዝሙር በአማርኛ የተዘመረበት ነው። ቡድኑ ሌሎችም የቅስቀሳ ውጤቶችን በተከታታይ በአማርኛ እንደሚያወጣ አስታውቋል። ኬንያ የሚገኘው ሳሃን የሐሳብ አብላይና የምርምር ተቋም የሚመሩት ካናዳዊ የፖለቲካ ተንታኝ ማቲው ብራይደን ሶማሊያን፣ የአፍሪካ ቀንድ አካባቢንና ቡድኖቻቸውን ጠንቅቀው ያውቃሉ። ሀርጌሳ ውስጥ ከ1988 ዓመተ ምህረት እስከ 2000 ዓመተ ምህረት ኖረዋል፣ ሰርተዋል። ላለፉት 11 ዓመታት ደግሞ ናይሮቢ ናቸው። ቀድሞ የካናዳ ጦር ተጠባባቂ ባልደረባ የነበሩት ብራይደን ኬር በሚል ምጻረ ቃል የሚታወቀው ግብረሰናይ ድርጅት የመንግስታቱ ድርጅት የልማት መርሃ ግብር UNDP የቀውስ አሳችና መፍትሄ አፈላላጊ ቡድን ICG ባልደረባ ሆነው ሰርተዋል። በህዝቧ ብዛት በአፍሪቃ ሁለተኛ የሆነችው ኢትዮጵያ ሰሞኑን የገባችበት አለመረጋጋት ለእስላማዊ መንግስት ቡድን አማላይ ሁኔታን እየፈጠረ መሆኑን ብራይደን ተናግረዋል።
ISIS sees in Ethiopia a potential opportunity. We know the group has been expanding.
ISIS ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት ያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሰራ መቆየቱን እናውቃለን። ምንም እንኳን በአብዛኛው የአህጉሪቱ ክፍል ISIS ባይሳካለትም ህልውናውን ግን አስጠብቆ እስካሁን መቆየት ይችላል።
የጠቅላይ ሚኒስትር አብይ አህመድ መንግስት በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቅ፣ ከኤርትራም ጋር የሰላም ውል መፈራረምን ጨምሮ የተወሰዱ የለውጥ እርምጃዎች ለኢትዮጵያ መጡት ተስፋን ብቻ ሳይሆን ብዙ ሁከትና አለመረጋጋትም እንዳጀባቸው ብራይደን ይጠቁማሉ።
There are many groups that are disaffected and disgruntled by the way the transition is unfolding.
ለውጡ እየተጓዘ ያለበት አካሄድ የነካቸውና የጎዳቸው ወይም ያልተደሰቱበት ብዙ ቡድኖች አሉ። ወደ ኢትዮጵያ ብዙ መሳሪያ እየገባ እንደሆነ የሚናገሩ ሪፖርቶች አሉ። ባለፈው ዓመት ውስጥ ብዙ መፈናቀልም ነበር። የመከፋት ስሜት ባላቸውና ሁከት እየተለመደ በመጣባቸው ማህበረሰቦችና አካባቢዎች ጽንፈኛ ቡድኖች ጀሌዎችና ደጋፊዎችን ለመመልመል ይዞታና ቁጥጥራቸውን ለማረጋጋትና ለማስፋት እድል ያገኛሉ። ISIS እያደረገ ያለውም እነዚህን ሁሉ ነው።
የእስላማዊ መንግስት ቡድን አፍቃሪና ተከታይ መሆናቸውን የገለጹ ታጣቂዎች ሶማሊያ ውስጥ ብቅ ብቅ ማለት የጀመሩት ከአራት ዓመታት በፊት ነበር። ያኔ ከአልሸባብ ያፈነገጠ አንድ አነስተኛ ቡድን ለአይሰሱ ኤሚር አቡበከር አልባግዳዲ ታማኝነቱን አውጆ ወጣ። ከዚያ ጊዜ አንስቶ እስላማዊ መንግስት ቡድን በተለይ በሰሜናዊ ሶማሊያ አካባቢዎች እና ዋና ከተማይቱ መቃዲሾ ዙሪያ ስሩን ተክሎ እየተንቀሳቀሰ ይገኛል። በርግጥ ቡድኑ በአካባቢው ያሉ ኃይሎች በፍቅር አስተናግደው ታውቁም። መንግስቱም ይመታዋል፣ አልሸባብም ይመታዋል፣ እርሱ ግን አለ። እንደዚያም ሆኖ ታዲያ ቁጥሩ ተመናምኖ ከገባበት እየተባረረና መሬት እየጠበበችው ባለበት ጊዜ እንዴት ይሆን እስላማዊ መንግስት ቡድን አልፎ ተርፎ ወደ ኢትዮጵያ ለመዝለቅና ለመንሰራፋት የሚሳካለት?
Well, Ethiopia, you have to remember, is sort of the regional superpower.
አየህ፣ ኢትዮጵያ የአካባቢው ልዕለ ኃያል አገር እንደሆነች ማስታወስ ይገባል። ከመቶ ሚሊዮን በላይ እንደሆነ የሚገመት ህዝብ ያላት አገር ነች። እንዲያሆን አሳለች ታዲያ ብዙ አካባቢዎቹ አልተረጋጉም። ማዕከላዊው መንግስቷ ገና ደካማ ነው ብል የተሳሳትኩ አይመስለኝም። እንዲያውም አንዳንድ አስተዳደርም የሌለባቸው አካባቢዎች አሉ። በመላ ሀገሪቱ ብዙ ውጥረት አለ። ብቸኛ አይሁን እንጂ በተለይ ኦሮሚያ ክልልን መጥቀስ እችላለሁ። ብዙ ነገር በቡድኑ አመራር ላይ የተንጠላጠለ ነው። ISIS አሁን የሚፈልገው አይነት ምልመላና ስልጠና ማከናወን የሚችሉ አንጋፋና ግርማ ሞገስ ያላቸው መሪዎች ቢኖሩትም ባይኖሩትም በየአካባቢው የተበተኑ ተዋጊዎችና አሰልጣኞች ግን አሉት። ስለዚህ ችግር የሚኖርባቸው አይመስለኝም።
አሁን ISIS የሚፈልገው የሚረግጠው መሬት መኖሩን የሚጠለልበት አንዳች ከለላ ማግኘቱን ብቻ ነው ይላሉ ብራይደን። ሶማሊያ አልተመቸችውም። ስለዚህ ሪዮታ ዓለሙን ለማስረጽና ጊዜው የሚያበቃውን ኃይል
ለማሰባሰብና ለማደራጀት በአካባቢው ሌሎች አማራጮችን ሁሉ ከመሞከርና ከመግባት አይቦዝንም ብለዋል። ይሳካለት ይሆን?
Yes, I believe they can succeed. I don't believe we will see a sudden
አዎ ይሳካላቸዋል ብዬ አስባለሁ። በርግጥ አይሲስ ብድግ ብሎ አካባቢውን ያጥለቀልቃል የሚል እምነት የለኝም። አይሲስ የሚያስተዳድራቸው በኃይል የሚይዛቸው አካባቢዎች በቅርቡ ይኖራሉ ብዬ አላምንም። ያ ራሳቸውን ለአደጋ ማጋለጥና ማጥፋት ይሆንባቸዋል። የኢትዮጵያ ጦርና ፌደራል ፖሊስን የመሳሰሉ ኃይሎች እኮ ናቸው የሚጠብቋቸው። ይሁን እንጂ አይሲስ ኃላፊነት የሚወስድባቸውን ጥቃቶችና አደጋዎች ግድያዎችን የመሳሰሉ ሁኔታዎች ይኖራሉ ብዬ አስባለሁ።
ከዚያም በተጨማሪ የየአካባቢው ማህበረሰቦች የሚጠሯቸው ወይንም የሚያናገሯቸው የሀገሪቱ የስለላ ማዋቀሮችም ሊያሸቷቸው የሚችሉ የመልመላና የስልጠና ማዕከላት ሊኖሩ እንደሚችሉም የሳሃን ምርምር ተቋም መሪ አስታውቀዋል። በሶማሊያው እስላማዊ መንግስት ቡድን ውስጥ ከኢትዮጵያ የሄዱ አባላት እንዳሉ በአማርኛ የወጣው ቪዲዮ ይጠቁማል። የዛሬ 2 ዓመት አካባቢ በወጣው ቪዲዮ ላይ አቡ ዘበር አልሃባሺ የሚባል አማርኛ ተናጋሪ ጂሃዲስት እንዳለው አይሲስ ይፋ አድርጎ ነበር። በርግጥ ኃላፊነቱ ወይም ቦታው ምን እንደሆነ አልተገለጸም። አይሲስ በዚያ ዓመት ባወጣውና ሌላ ቪዲዮ ደግሞ አልሃባሽ መሞቱን ቢናገርም የትና እንዴት እንደሞተ ግን አይገልጽም። አንድ ቀድሞ የሶማሊያ አይሲስ አባል የነበረ ሰው ሰሞኑን በተለይ ለቪኦኤ በሰጠው ቃል ቡድኑ ካሉት 300 አባላት ወይንም ይቅርታ አባላት ወደ 8 የሚሆኑት ኢትዮጵያውያን መሆናቸውን ገልጿል። ይህንኑ ርዕሰ ጉዳይ በተመለከተ አድማጮቻችን የኢትዮጵያን መንግስት ምላሽ ለማካተት በጠቅላይ ሚኒስትር ጽፈት ቤት በኩል ጥረት እያደረግን እንገኛለን። እንደተዘጋጀልን እናቀርባለን።
አመሰግናለሁ ትዝታ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
የሶማሊያዋ ክፍለ ግዛት ጁባላንድ በዚህ ሳምንት አዲስ ፕሬዚደንት መርጣለች። ይሁንና መሐመድ የሱፍ ከናይሮቢ የላከው ዘገባ የምርጫው ሂደት በዛቻ በማስፈራራት በውከትና በውጭ አካላት ጣልቃ ገብነት የተበከለ መሆኑን አውስቷል። ዘገባውን ቆንጅታዬ ታቀርበዋለች።
የሶማሊያዋ ፌዴራላዊ ክፍለ ግዛት ጁባላንድን ለሚቀጥሉት 4 ዓመታት ለማስተዳደር ሊወዳደሩ 4 እጩዎች ቀርበዋል። ይበልጡን ማዶቤ በሚል ቅጽል ስማቸው የሚታወቁት አሁን ስልጣን ላይ ያሉት የክፍለ ሀገሯ ፕሬዚደንት አህመድ ኢስላም አናብ ዳሂር መሐመድ ጌዲ እና መሐመድ ኑር ከሚባሉ እጩዎች ጋር ይሆናል የሚፎካከሩት። የምርጫው ሂደት ታዲያ ግልጽነት የጎደለው ነው የሚል ውንጀላ ሲቀርብ ቆይቷል። አስመራጭ ኮሚሽኑ አሁን ላሉት ፕሬዚደንት ለማዶቤ ለማዳላት እየሞከረ ነው ሲሉ ነቃፊዎች ይከሳሉ። የጁባላንድ የምርጫ ኮሚሽን ኃላፊ ሐምዛ ባሬ እስካሁን ባለው የምርጫው ሂደት እኔ ደስተኛ ነኝ ይላሉ።
የምርጫው ሂደት በጥሩ ሁኔታ ሲራመድ ቆይቷል። ወደ ማጠናቀቁም ተቃርበናል። ረጅም ጉዞ ነው የነበረው። በአሁኑ ጊዜ ፓርላማ አለን። ሁሉም እጩዎች የምክር ቤት አባላቱን በማነጋገር እንዲመርጧቸው ሲጠይቁ ነበር። ሐሙስ ምርጫው ይካሄዳል።
የሆነ ሆኖ አሁን ያሉትን የክፍለ ሀገሯ መሪ ማዶቤን አስተዳደር የሚቃወሙት እጩዎች የራሳቸውን የምርጫ ኮሚሽን አቋቁመዋል። የራሳችንን ፕሬዚደንት እንመርጣለንም እያሉ ነው። በሶማሊያ የተባበሩት መንግስታት ድርጅት የፖለቲካ ቢሮ በበኩሉ የክፍለ ሀገሩ የምርጫ ኮሚሽን በምርጫው ሂደት ዙሪያ ለተነሱ ስጋቶች ምላሽ እንዲሰጥ ጥሪ አቅርቧል። የተባበሩት መንግስታቱ ቢሮ ያን መግለጫውን እንዲስብ ወይም እንዲያነሳ በኬንያ የውጭ ጉዳይ ሚኒስቴር ተጠይቋል። ኬንያ በትልቋ የጁባላንድ የወደብ ከተማ በኪስማዮ ጠንካራ ወታደራዊ ኃይል እንዳላት የሚታወቅ ነው። ጆርጅ ሙሲማሊ በአፍሪካ መጪ አደጋዎችን በመተንበይና መፍትሄ በማመላከት ላይ ያተኮረ ስራ የሚሰራው ማዕከል ስራ አስኪያጅ ናቸው። ጽንፈኛው ታጣቂ ቡድን አልሸባብ ይህን የፖለቲካ ክፍፍል ሊጠቀምበት መሞከሩ እንደማይቀር ያመለክታሉ።
Definitely now Al-Shabaab will take advantage of this. And the Somali national government will
በርግጠኝነት አልሻባብ በዚህ ሁኔታ ይጠቀምበታል። የሶማሊያው ብሔራዊ መንግስትም ተዋክቶ ጁባላንድን ድል መምታት ላይ ነው የሚያተኩረው። ይሄ ደግሞ ሶማሊያው ስላለው የኬንያ ሰራዊት መጥፎ ሁኔታ ይፈጥራል። ምክንያቱም ካልሻባብ ለሚሰነዘር ተደጋጋሚ የጥቃት አደጋ ያጋልጣልና።
የአፍሪካ ቀንድ የፖለቲካ ጉዳዮች ተንታኙ አብዲ ዋሃብ ሼክ አብዲ ሰመድም ይህ የፖለቲካ ክፍፍል አንዳንድ ማህበረሰቦችን አልሸባብን እንዲቀላቀሉ ሊገፋፋቸው እንደሚችል ይናገራሉ።
ከለቀፍስናት ማና ቀበይልደ ኩኖር ጁብላን ወሐስበከነ ከፋኢዲስታን ወማና ወሩዳን
አንደሃ ጁባላንድ ውስጥ ያለው የጎሳ ክፍፍል አክራሪ እስላማዊ ቡድኖችን ይጠቅማቸዋል፣ እንዲጠናከሩም ያደርጋል። ባለው ሁኔታ የሚከፉ ሰዎችን ወደነሱ በመሳብ መጠቀሚያ እንዲያደርጉ እድል ይፈጥራል ብለዋል ተንታኙ።
አመሰግናለሁ ቆንጂት ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ተከስቶ በነበረው ችግር ከጠፋው ሕይወትና ከወደመው ንብረት ብፁዕና ንጹሕ ሊኖር እንደማይችል ወይም ከተጠያቂነት ሊያመልጥ የሚኖር ሹመኛ ሊኖር እንደማይችል የደኢህዴን ሊቀመንበርና የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። ሊቀመንበሯ ይህን የተናገሩት በሐዋሳ ከተማ ለስድስት ቀናት ሲካሄድ የቆየው የክልል ማዕከል የድርጅቱ አባላት ውይይት ማጠቃለያ መድረክ ላይ ተገኝተው ባደረጉት ንግግር ነው። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል።
የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን በክልሉ የተነሱ የአደረጃጀት ጥያቄዎችን በጥናት ለመመለስ ባስጠናው ጥናት ዙሪያ ውይይት የተካሄደ ሲሆን የድርጅቱ አባላት በሐዋሳ ከተማ ለተከታታይ ስድስት ቀናት ሲያካሂዱ የነበረው ውይይት ተጠቃልሏል። ድርጅቱ ጥያቄዎችን በሳይንሳዊ መንገድ ለመመለስ ሲባል ጥናት ሲያካሂድ ቆይ እንጂ በክልሉ የተነሱ የአደረጃጀት ጥያቄዎች የተመሩበት መንገድ ክልሉና የክልሉን ህዝቦች አያሌ ዋጋ አስከፍሏል ነው የተባለው። በተለይ ባለፈው ዓመት 11 2011 ዓ.ም በሐዋሳና በሲዳማ ዞን በተከሰተው የበረካታ ሰው ህይወት ጠፍቷል፣ ንብረትም ወድሟል። በዚህ ጥፋት ውስጥ የመንግስት ሹማምንት እጅ መኖሩን የተናገሩት የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ሊቀመንበርና የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ከደሙ ንጹህ የሚሆን የለም ሲሉ ተናግሯል።
ከደሙ ንጹህና ብፁህ ሊሆን አይችልም። ድርጅቱ እኮ ወስኖ ማስፈጸም የማይችልባቸው አካባቢዎች አሉ። ስራ አስፈጻሚ እዚህ አቅጣጫ ያስቀምጣል። ለምሳሌ ያኔ እዚህ ሀፕን ያደረገውን ኬዝ በተመለከተ ተጣርቶ እርምጃ ይወሰዳል። ማን ይነካል? የሰነፍ ውሳኔ፣ የሰነፍ እርምጃ ተወሰደና ቆመ። የጸጥታ ቢሮ ኃላፊና ምንድነው የልዩ ኃይል አዛዥ በአንድ ደብዳቤ ተሰናበቱ። በሂደቱ ተጠያቂ መሆን የነበረባቸው የጸጥታ አካላት ሰንደቅ ዓላማ ከርዕሰ መስተዳደር ጽህፈት ቤት ፖል ላይ ወጥተው ያወረዱ ሰዎች፣ ይሄን የመሩ ሰዎች፣ ይሄን ያስተባበሩ ሰዎች። ምክንያቱም ስለ ህገ መንግስት የሚቆረቆር ሰው በህገ መንግስቱ የክልሉ ህዝቦች ሉዓላዊነት መገለጫ ተደርጎ የተቀመጠውን ሰንደቅ ዓላማ የደፈረ ሰው መጠየቅ ጊዜ የማይሰጠው ተግባር። በእንዝላልነት ብቻ ሳይሆን እዚህ ለስልጠና ለውይይት የመጡ ጓዶችን አሸማቆ ለመመለስ የተደረገው ጥረት ውስጥ የተሳተፉ አንዳንድ የጸጥታ ኃይሎችም ሆኑ ግለሰብ አመራሮች ካሉ አትሊስት ፖለቲካል አካውንታቢሊቲ ኤንድ የአድሚኒስትሬቲቭ ሜዥር መውሰድ ይገባ ነበር። ዳይሬክሽን ተቀምጧል፣ አልተፈጸመም።
በክልሉ ለተፈጠረው ቀውስ ድርጅቱ ያስቀመጣቸው አቅጣጫዎች መጣሳቸው ምክንያት መሆኑን ተናግረው ግጭትና የጸጥታው ችግር ተጠንቶ የተሰራ ወንጀል እንደሆነም ገልጿል። ከላይ እስከታች ያሉ ሁሉም አመራሮችና ካቢኔ አባላት በግጭቱ በነበራቸው ተሳትፎ ልክ ይጠየቃሉም ብሏል።
ማን ምን ይደርሰዋል የሚል በዝርዝር እንነጋገራለን። ባለመምራት እኔ ልጠየቅ እችላለሁ። በአግባቡ ከአመራር ጋር የሚያያዘው ጉዳይ ከአንድ ቀውስ ሳንወጣ ሌላ ቀውስ ውስጥ እንድንገባ እንድንቆይ የተደረገበት መንገድ በጣም ታቅዶ በጽናት የተመራ ነው። ይህም በመምራት ሂደትም በአግባቡ ታግሎ መልክ በማስያዝ ሂደትም ትልቁን የአንበሳውን ድርሻ የሚወስደው ስራ አስፈጻሚ ማዕከላዊ ኮሚቴው ነው። በየደረጃው ያለው አመራርም በራሱ ሜሪት ደግሞ መታየት አለበት።
የደኢህዴን ዋነኛ ችግር ያለመነጋገርና ያለመወያየት ሳይሆን ተወያይቶ በተስማሙበትና በዋሉበት ያለመገኘት፣ እሳቸው እንደሚሉትም በሁለት ቢላ የሚበሉ አልፎ ተርፎም በህዝብ ጥቅም ላይ ሲያሰሩ የሚውሉ ሹመኞች መብዛታቸው ነው ብሏል ወይዘሮ መፈሪያት።
በተነጋገርነው ልክ አክት ያለማድረግ ችግር ለምን ከተባለ በበርካታ አጀንዳዎች የተወጠረ አመራር የሚባለው ሁለት ቢላ የሚበላ አመራር ውጭ ላለው አለቆቹም የሚያጎበድድ አለው ለማለት ደግሞ ድርጅት ውስጥ ተመሳስሎ የሚኖር አመራር አድሃሪ መሆን ስለጀመረ ፕሮግረሲቭ የሆኑ አጀንዳዎች ላይ ተተክሎ ማታገል የተሳነው አመራር ስለሆነ ነው። እውነተኛ በሆነ የህዝብ ጥቅም ላይ ቆሞ መታገልና ማታገል የተሳነው አመራር ስለሆነ አፍቅሮተ ህገ መንግስት ጨምሯል። ደስ ብሎኛል። ህገ መንግስቱን የምንፈልገው በእውነተኛ ሴንሱ ነው ወይስ እንዲሳካ ምንፈልገውን አጀንዳ ለመሳካት ምቹ ግራውንድ ስለሆነ ነው የሚል ለራሳችን እንታመንና እንመልስ ለራሳችን ለመድረኩ አይደለም። ህገ መንግስት ሲጣስ የሚያመው ሰው ህገ መንግስት በሁሉም ገጹ መጣሱ ነው ሊያሳምመን የሚገባው።
ድርጅቱን ለመታደግና ለክልሉ ህዝቦች ህልውና ሲባል ነባር አመራሮችን በትኖ ጉባኤ እስከ መጥራት የሚደርስ የተሐድሶ ስራ ሊከናወን እንደምችልም ተናግሯል።
ዴዴንን መታደግ የሚችል ካድሬ በየደረጃው አለ። ለኔ የዴዴን ተስፋ 45 እና 15 ሰው ላይ አይደለም። የራሱ ሚና አለው። 65 እና 15 ሰው ሲቃና የራሱ ሚና አለው። ሲጠም ደግሞ በዚህ መንገድ ድርጅቱን የመጉዳት አቅሙ ትልቅ ነው። ካድሬው ድርጅቱን ይዞ ይወጣል የሚል እምነት አለኝ። ሂሳባችንን አወራርደን በየመድረኩ እንዳነሳሁት ጥርግ ማለት እንችላለን። ድርጅቱን በአግባቡ መምራት መታደግ ካልቻለን ዝም ብሎ መጠረቅ ሳይሆን ሂሳብ አወራርዶ መጠረቅ ነው የሚያስፈልገው። ለዛ ብቻ ነው ችግር የፈነዳበት ቦታ ላይ እና ሊፈነዳ ያረገዘበት ቦታ ላይ ምልክት ሰጥተን ወደ መድረኩ የተመለስ ነው እንጂ ተጠያቂነት ተጠናክሮ ይቀጥላል። ማክሲመም የወሰን ነው የተነጋገር ነው ማለቴ ነው። ቢጠፋ ወደፊት ይዞ ሊሄድ የሚችል ሰው ከሲሲ ውስጥ ከስራ አስፈጻሚ ውስጥ ከጠፋ ይሄን በትኖ ጉባኤ መጥራትም ይቻላል። እስከዛ ለመሄድ መዘጋጀት ያስፈልጋል ነው ያለው።
ድርጅቱ ገብቶበታል ከሚባለው የአመራሮች አቋም መዋጀቅና የመርህ ጥሰት በመውጣት ጥናቱን መስረት በማድረግ የክልሉን ህዝቦች በፍትሃዊነት ተጠቃሚ ለማድረግ እንደሚሰራም የክልሉ የመንግስት ቴሌቪዥን ጣቢያ መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ለጉብኝት ወደ አፋር ክልል ዳሎል ከጓደኞቿ ጋር የተጓዘች እስራኤላዊት ወጣት መሞቷ ተዘግቧል። እስራኤላዊቷ ባለፈው ቅዳሜ ከቡድኗ ተለይታ የጠፋች ሲሆን እሁድ ዕለት ህይወት አልፎ ተገኝታለች። የአፋር ክልል ባህልና ቱሪዝም የወጣቷ ሞት ምክንያት በቦታው የነበረው ከፍተኛ ሙቀትና የውሃ ጥም ሊሆን ይችላል ብለዋል። ሙልጌታ ጽብሃ ዝርዝር አለው።
የ22 ዓመቷ እስራኤላዊት አያናሜ ባለፈው ቅዳሜ በመቋታማው የአፋር ዳሎል አካባቢ ስትጎበኝ ከቡድኑ ተነጥላ መጥፋቷ ከታወቀ ከአንድ ቀን በኋላ ሞታ ተገኝታለች። አያ ለኢንጂነሪንግ ተማሪዎች በተዘጋጀው የአንድ ወር ስልጠና ተሳታፊ ለመሆን ነበር ወደ መቀሌ መጣችው። ስልጠናው ከተጠናቀቀ በኋላ 6 እስራኤላውያን ከሁለት ኢትዮጵያውያን ጋር በመሆን የኤርታሌ እሳተ ገሞራ ሐይቅና የዳሎል አካባቢን ለመጎብኘት ወደዚያ ያቀኑ። የአፋር ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አህመድ አብደል ቃድር ለአያ ህይወት ማለፍ በአካባቢ ያለው ከፍተኛ ሙቀትና የውሃ ጥም ምክንያት ሊሆን እንደሚችል ጠቅሰው፣ ነገር ግን የሕክምና ምርመራው ከተጠቃለለ በኋላ ይፋ ይደረጋል ብለዋል።
የዳሎል ጉብኝት 3 ሰዓት አካባቢ ይጀምራሉ። ከዛ በኋላ 4:10 አካባቢ በተለመደው መልኩ ወደ ጉብኝታቸውን ጨርሰው 1 ሰዓት ድካምም ስላለ ፀሐይ በጣም ስለምትወጣ ሙቀቱም እየጨመረ ሲሄድ ቦታው ሰልፈር ስላለው ሽታም አለው ሽታ እየፈጠረ ይመጣል። ይህ የተለመደ የሚታወቅ ባህሪ ነው ቦታው። በዚህ መሰረት ቱሪስቶች እየተንጠባጠቡ ይመለሳሉ። እንደ የድካማቸው ማለት ነው የደክማቸው ብሎ አቋርጦ ይመለሳሉ። እና ባለን መረጃ መሰረት በሰዓቱ ሙቀት ነበረ። የረከባቸው ቱሪስቶች መኪኖች ወደ ቆሙበት ቦታ ይመለሳሉ። ጥበቃ ሰዎች አሉ፣ እኛ አብሯቸው የሚሄዱ ሎካል ጋይድም ፖሊስም አለ። እነዚህ የመጨረሻው ሰው እስከሚጨረስ ድረስ ይዘው ነው የሚመለሱ። በዚህ መልኩ ከተመለሱ በኋላ መኪኖች ላይ ሰው ሲቆጠር ከመንቀሳቀሳቸው በፊት አያ የምትባለው ቱሪስት መቅረቷ ይታወቃል። ከዚህ ጊዜ ጀምሮ ፍለጋ ይመለሳሉ። ሞታ ነው የተገኘችው። በሕክምና የሚረጋገጥ ሌላ የልብ ድካም ሌላ በሽታ ከሌላት በስተቀር ውሃ ጤም በጣም ሞቀቱ ይሆናል ብለን ነው የሚያስቡ። ሬሳው ከተገኘበት ቦታ ካምፓኒ ሰራተኞች እና ሌሎችም አምቡላንስ ምዛ በማቅረብ የአፋር ክልል መንግስትና ህዝብ በጋራ በመሆን እስከ ሀመደሌላ ካምፕ ድረስ
አያ ቅዳሜ ዕለት መጥፋቷ ከታወቀ በኋላ የመከላከያ ሰራዊት ጨምሮ የተለያዩ የጸጥታ ባለስልጣናት በፍለጋዋ መሳተፋቸው የገለጹ አቶ አህመድ እሁድ ዕለት አስክሬኗ መገኘቱ ገልጸዋል።
ቦታው አመቺ ያልሆነ አንድ መግቢያና መውጫ ነው ያለው። ከዛ ውስጥ አንዴ ከመስመሩ ከተወጣ በኋላ የሚያውቅ ሰው ካልሆነ ወደዛ ለመመለስ አይመችም። ቦታሹ እየተረገጠ የሚችል እንጂ መንገድ ወጥ የለውም፣ የግር መንገድ እንጂ ማለት ነው። መከላከያም የአካባቢው ማህበረሰብ ቦታሽ ከአካል ሰራተኞችን ጭምር በመግባት ፍለጋውን እስከ ሌሊት ተሰርገዋል። በሁለተኛው ቀን በእሁድ ጠዋት በሌሊት እንዲሁ 11 ሰዓት ጀምሮ ፍለጋው ቀጥሎ 3 ሰዓት አካባቢ ነው የተገኘው።
ካሁን በፊት በኤርታሌ አካባቢ በሙቀትና ድካም የሰዎች ህይወት ማለፉን ገልጸው በዳሉል አካባቢ ግን አጋጥሞ አያውቅም ብለዋል። አካባቢ በጎብኚዎች የሚወደድና ቱሪስቶች በብዛት የሚጎበኙት መሆኑም ተናግረዋል። ከአያ ጋር አብረው ከተጓዙት አንዷ የሆነችው ጽዴና አባዲ ለቢቢሲ እንደተናገረችው ሮብ ዕለት ጉብኝት መጀመራቸውና ቅዳሜ ጠዋትም አያና ጓደኞቿ ወደ ደናክል ዝቅተኛ ቦታ ደርሰው የጉብኙ በነበሩበት ወቅት ከአካባቢው የሚወጣው ኬሚካልና ካለው ከፍተኛ ሙቀት የተነሳ ድካም ስለተሰማቸው አያ ወዳመጣቸው መኪና ቀድማ መለሳለሁ ብላ እንደተለየቻቸው፣ በኋላም አያ እንደጠፋችና በተደረገው ፍለጋም መሄድ ከሚገባት በተቃራኒው አቅጣጫ ሂዳ ሞታ እንደተገኘች ተናግራለች። አካባቢው ተመሳሳይ ከመሆኑ የተነሳ አቅጣጫን ለማወቅ አስቸጋሪ ነበር ስትል ተናግራለች። የአያ አስከሬን እሁድ ዕለት በአውሮፕላን ወደ አዲስ አበባ እንደተላከም ለማወቅ ተችሏል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።
አመሰግናለሁ ሙሉጌታ ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም በኦዲዮ ናውና በእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይም ታገኙናላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር እና ከፕሌይ ስቶር ብትጭኑ በቀላሉ ልትሰሙን ትችላላችሁ። ከምሽቱ 2 ሰዓት እስከ ምሽቱ 2:30 በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁንም ዝግጅት አዳምጡ፣ ተከታተሉ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለነው ሰሎሞን አባትና
አዳነች ተሳየነን።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያን ስርጭት ነው እየተከታተላችሁ ያላችሁት። በአሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። ሐኪሙን ይጠይቁ ተከታዩ ዝግጅት ነው።
የሰው ልጅ የተፈጥሮ ጠባይና ኃይል የሚንጸባረቅበት አንዳንዴም ጠባጫሪ ዝንባሌ በተለይም ደግሞ ከቅርብ ጊዜ ወዲህ በኢትዮጵያ ከታዩ ግጭቶች ጋር ተዛምደው የተነሱ ጥያቄዎችን መሰረት ያደረገ ተከታታይ ቅንብር ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው ትንታኔውን የሚሰጡን ባለሙያዎች ፕሮፌሰር ዮናስ እንዳለ ገዳ በዚህ በዩናይትድ ስቴትሱ ማዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ ሲሆኑ ዶክተር ዋልተ ንጉሥ ዳርጌ ደግሞ የበርካታ መጽሐፍ ደራሲና በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ ክፍል ተባባሪ ፕሮፌሰር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት ዝግጅቱ መጨረሻ ከተነሳ አንድ አብይ ጭብጥ ይንደረደራል።
የበረከቱ ግጭቶች በተስተዋሉበትና አሳሳቢነት ባልተለየው የኢትዮጵያ ሁኔታ አሁንም አልመሸም ያሉት ዶክተር ዋልተ ንጉሥ ኢትዮጵያ አሁን ባለችበት ችግር አንድ ቡድን ወይም ግለሰብ ፍጹም መፍትሄ ሊያመጣ ግን አይችልም፣ ያንንም መረዳት ይበጃል ነበር ያሉት።
አሁንም አልመሸም። ትልቁ ችግር ምንድነው? አሁን ፖለቲከኞቻችን በጣም ስራ ስለሚበዛባቸው እነዚህ ነገሮች ቆም ብለው ማየት ይችላሉ ወይ ኦብጀክቲቭሊ ማሰብ ይችላሉ የሚለው ነው። አሁን እኛም ብንናገር እርግጠኛ ነኝ የኛን ኢንተርቪው በጣም የሚያሳዝነው ነገር ህዝቡ ነው ምናልባት ሊያዳምጥ የሚችለው፣ ግን የሚጠቅመው ደግሞ ለፖለቲከኞቹ ነው። እነሱ ደግሞ ጊዜም ስለማይኖራቸው ምናልባትም ደግሞ የሰውን ሀሳብ የማዳመጥ ልምዱም ሰልጠጡም ስለማይኖራቸው ምናልባት ፍሬያዳን እናፈራም ብዬ ፈራል። እና ትልቁ ችግር ምንድን ነው? ኢትዮጵያ አሁን ባለችበት ሁኔታ አንድ ግለሰብ ወይንም አንድ ግሩፕ በምንም ተአምር ሊያዋጣ ይችላል እንጂ ፍጹም የሆነ መፍትሄ ሊያመጣ አይችልም። እና ይሄ የመጀመሪያው ነገር ማዋጣት እንጂ ፍጹም መፍትሄ ልሰጥ አልችልም የሚለው። ሁለተኛው ነገር ደግሞ እያንዳንዳችን እዳ አለብን፣ የሀገር እዳ አለብን፣ የሀገር ኃላፊነት አለብን። ግን ያንዱ ከሌላው አይከብድም። እውነት ለመናገር በተለይ ስልጣን ላይ ያሉ ሰዎች በጣም ሊገነዘቡ የሚገባቸው ነገር ስልጣኑ ተመጥኖ የተሰጠው ሰው እንደ ስልጣኑ መጠን ኃላፊነት አለበት እና እኔ ላይ ነው የሚበዛው ክብደት ያለው እኔ ላይ ነው ብሎ ከማሰብ የመነጨ ግራ መጋባት ነው እንዳልኩት ቅድም። ይሄ ትልቅ እምነት ይፈልጋል። እምነት የሚለው ቃል በእንግሊዝኛ ፌዝ የሚለውም ማለት ነው። ምንድን ነው? እኔና ባልንጀራዬ እኩል ነው የተሸከምነው ቀንበሩን ብሎ ማሰብ። ስለዚህ እኔ እንደሚሰማኝ እኔ እንደሚጨነቅ ሌላውም እኩል እንደዛው ይሰማዋል፣ ይጨነቃል ብለን ለሌላው ቤኔፊት ኦፍ ዘ ዳውት መስጠት መቻል አለብን። ፌዝ መስጠት አለብን። ይሄንን ስናስብ ሌላው ለሚያመጣው ሀሳብ ክፍት እንሆናለን። የሌላውን ኃላፊነት አቅልለን ስናይ የሚያመጣውንም መፍትሄ አቅልለን ነው የምናየው እና ይሄ ችሮታ ያስፈልጋል። ሶስተኛ እንደ መፍትሄ ብዬ የማስበው ነገር እንኳን ኢትዮጵያውያኖች አይደለንም አሁን ዓለም ላይ ያለው የፖለቲካ ሁኔታ የሚያመላክተው ነገር ምንድን ነው? አንደኛችን በሌላው ላይ በጣም ጥገኞች ነን፣ ዲፔንደንት ነን። ወደ እኛ ሀገር ደግሞ ስንመጣ የአማራ ክልል ከትግራይ፣ የትግራይ ከኦሮሚያ፣ የኦሮሚያ ደግሞ ከደቡብ ክልል ጥገኛ መሆናችንን በጣም ማመን ይገባናል። በመንፈሳዊ፣ በማህበራዊ፣ በኢኮኖሚ፣ በሚሊተሪ፣ በሁሉ ነገር አንዱ ሌላው ላይ ጥገኛ ነው። ካልተደጋገፍን፣ ካልተመጋገብን ብቻችንን መቆም አንችልም፣ ሀገርንም ማቆም አንችልም። ይሄ ጥገኛ መሆናችንን ደግሞ ተማምነን ከተቀበል ነው የሚረዳን። ሌላው ትልቁ ነገር ምንድን ነው? ኃላፊነትን እኩል ሼር ማድረግ ፈቃድ ይኖረናል። ለሌላው የሚያስፈልገውን ነገር አንነፍግም ወይንም ሌላው እንደ ባላንጣ አይቆጠርም። እና እነዚህ ሶስት ነገሮች ላይ ብናተኩር መፍትሄ እናመጣለን ብዬ አስባለሁ። እና ይሄ ግንዛቤ በእውነት ወደ ውስጣችን ከዘቀጠ ሌላውን እንደ አካል፣ እንደ ወገን፣ እንደ አጋር ለመቀበል ፈቃደኛ እንሆናለን።
መልካም። ዶክተር ዋልት ንጉስ ቀደም ብለው ሲናገሩ ውሳኔ ሰጪ አካላቱ ፖለቲከኞቹ፣ መሪዎቹ ቢሰሙት መልካም እንደሚሆን ለእንዲህ ያለው ነገር ከስራ ውጥረታቸው መለስ ብለው ጊዜ ቢኖራቸው ጠይቀዋል። አድማጮቻችን እንዲያሳትፍ የቁጣን ስሜት በሌሎች ላይ በኃይል መግለጽን አይነት ሁኔታ ይሄ በእንግሊዝኛው ቃል አግሬሽን የተባለውን የሚከስት ሁኔታ ውስጥ ሲገቡ ሁል ጊዜም በማስተዋል ብቻ አይደለምና አንዳንዴ ሳይታወቅ ሁሉ የሚገባበት በዛ መንገድ ስሜት የሚወጣበት በቅጽበት ውስጥ የሚገለጡ ሁኔታዎች መኖራቸውም በተለይ በማህበራዊ መገናኛ ብዙሃን የሌላን ስሜት የሚጎዱ ለሌሎች መጥፎ መልእክት ያዘሉ አስተያየቶች በነጻነት የሚነገሩበት ሁኔታ ምላሹም ተመሳሳይ እንዲሆን ያደርጋል። መካረርን፣ ጥላቻን ስር እንዲሰርግ ማድረጉን እየሰፋ መጥቷልና በዚህ ሰዓት የተለያየ ፍላጎትም ቢኖራቸው የተለያየ ዓላማም ቢኖራቸው ሰዎች እየገለጹ ያለው ፍላጎት የቡድን ፍላጎትም ቢሆን ከነሱ ቡድን ውጪ ያለን ሰው እንዴት አክብረው መኖር ይችላሉ? የራሳቸውስ ፍላጎት እንዴት ሊከበር ይችላል? ሌላ ሰውን ሳይጎዱ በእርግጥም ትክክለኛው መንገድ የቱ ነው የሚለውን እንዴት ሊመለከቱ ይችላሉ? አንዳችን በሌላችን ለመኖራችን ጥገኝነታችንን ገልጠዋል ዶክተር ዋልተ ንጉስ። ፕሮፌሰር ዮናስ ከርሶ ልጀምርና አሁንም እስኪ በሁለታችሁ መካከል ተመላለሱ።
እሺ፣ ስነ አእምሮና ስነ ልቦና በደንብ ከማውቀ ነገር መመለስ ፈልጋለሁ። አንድ ያየሁት ነገር በእንግሊዘኛው አይዲያላይዜሽን ኤንድ ዲቫሊንግ ማለትም ዛሬ አንድን ሰው መልአክ ነህ ብሎ ማሰብ፣ ነገ ሰይጣን ነህ ብሎ ማሰብ፣ ይሄ ፖላራይዝ እንዲህ ጽንፍ የያዘ ስነ ልቦናዊ አመለካከት ሰውን ለችግር ያጋልጠዋል። ይሄ ከአንዳንድ ስነ አእምሮ በሽታዎች ጋር የተያያዘ ነገር ነው እና ነጭና ጥቁር ብቻ ብሎ ማሰብ ይሄ ስነ ልቦናዊ ችግር ሰዎች ይታከማሉ በዚህ እና በመሀል ግራጫ አለ የሚለውን ለማሳየት የተለያየ ሕክምና አይነቶች አሉ እና አሁን አንድ ያየሁት በየሚዲያው አንድን ነገር ዛሬ መልአክ ነህ ነገ ሰይጣን ነህ ማለት አዝማሚያ ያለው ይሄ አንድ ማየት ያለብን ነው። ሁለተኛው ከዚሁ ጋር በተያያዘ አይዲያላይዜሽን እና ዲቫሊንግ እንደ ሰይጣን እንደ መልአክ የሚለው ከዚህ በፊት የነበሩትን ነገሮች ከዚህ በፊት የተጠራቀሙትን እውቀቶች አጣጥሎ መጣል
አናንቆ መጣል ከዚህ ስነ ልቦና ጋር የተያያዘ ነው። ለምሳሌ ያክል አሁን ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ የሚታወቅባቸው ከፍተኛ ክብደት ያላቸው የጥናት ውጤቶች የመጣው አንዱ ከታሪክ ዲፓርትመንት ነው። የፕሮፌሰር ታደሰ ዘ ቸርች ኤንድ ስቴት የሚባለው መጽሐፍ እሱ እኮ በፈረንጅ ሀገር እኮ ክላሲክ የተባለ እኮ ነው። በፈረንጅ ሀገር ትልቅ አክብሮት ያለው ነው። ታሪክን ዲፓርትመንት ብቻ ነው ሰርኩት እንጂ ሌሎችም ከፍተኛ አስተዋጽኦ ያደረጉ ሰዎች አሉ። ታሪክ ውስጥ በትልቅ ጥናት ተደርጓል። ግን አሁን ሳየው በየሚዲያው አባ ከና ብሎም ወደዛ ዞር ብሎ የሚያይም የለም። የታሪክ ዲፓርትመንት ያደረገውን ጥናትና ውጤት በዛ በመጠቀም ራሱ ብዙ ነገር አገሪቱ መጠቀም ትችላለች። እና ይህን የሚከለክለው እንዳየሁት አይዲያላይዜሽን ወይ አንድን ነገር ከልክ በላይ ከመጠን በላይ ማዳነቅ እና እንደ መላእክት ማየት ወይም ደግሞ አናንቆ ይሄ የሰይጣን ስራ ነው ብሎ የማጣጣል፣ ይሄንን ስነ ልቡና ሁኔታ መቀየር መቻል አለብን። እና በነጭና ጥቁር መሃል ግራጫ እንዳለ ይሄንን ባህል ማስፋፋት ያስፈልጋል። እንዳየሁት እውነት እንደዚህ የሚያደርጉ ሰዎች አሉ። አንድ ዩቲዩብ አይቻለሁ፣ ዶክተር ምህረት አብ በሉ ሰው ማይንድ ሴት የሚባል ህዝቡን የሚያሳትፍ እንደዚህ አይነት ስነ ልቦና ውይይቶች ያደርጋል። ይሄ ባህል ጥሩ ነው። አንድ ዶክተርም እንደዚሁ እውቀታቸውን በየቦታው እየሄዱ የሚያካፍሏል። ይሄ ምሁራኑም የተማሩትም ክፍል ያላቸውን እውቀት ባላቸው ችሎታ ህዝቡ ጋር ማካፈል ጥሩ ነው። በእርግጥ እንዳልኩት ይሄ ኮግኒቲቭ ትራያድ እነዛ ሶስቱ መንቻካ አመለካከቶች እነሱን ለማስተካከል ለማለሳለስ፣ ማለትም እኔ ያልኩት ብቻ ካልሆነ ሌሎች እኔ ባልኩት ህግ መሄድ አለባቸው፣ ዓለም እኔ ባልኳት መንገድ መጓዝ አለባት የሚለው ሶስቱ በግለሰብም ደረጃ ስነ ልቦናዊ ችግር እንደሚያመጡ ማስረጃ አለ። ምናልባትም ይሄ በቡድንም ደረጃ ችግር ሊያመጣ ይችላል። ሌላው ደግሞ አንድ የተረዳሁት ደግሞ በተቻለ መጠን ያለንን ሪሶርስ በሀገራችን ውስጥ ያለውን የህዝባችንን ልምድ፣ የህዝባችንን ችሎታ፣ የህዝባችንን አቅም በደንብ መጠቀም መቻል አለብን እና ጥሩ አጀማመር ነው በእውነቱ። እኔ እንዳየሁት በየቦታው ውይይት ክርክር እየተካሄደ ነው። ይሄ እየተስፋፋ ሲሄድ አንድ ቀን ጥሩ ቦታ እንደርሳለን ብዬ ገምታለሁ። እና ምናልባትም ስነአእምሮና ስነ ልቦና ትንሽ ቦታ ሊኖረው ይችላል ይህንን ነገር ለማስተካከል። በእርግጥ ግን አንትሮፖሎጂስቶች፣ ሶሲዮሎጂስቶች፣ የታሪክ ሰዎች እነዚህ ሁሉ ብዙ አስተዋጽኦ ማድረግ ይችላሉ። በእርግጥ አሁን በእውነት የፖለቲካ ሰዎችም ሲያዳምጡ አያለሁ። ጥሩ አጀማመር ነው።
አሉላን ለዝግጅት እናመሰግናለን። አሁን ንግድና ምጣኔ ሀብት።
የኢትዮጵያ ማክሮ ኢኮኖሚ ወይንም ላዕላይ ምጣኔ ሀብት ይዞታ ምን ይመስል ነበር? እድገቷስ? በእርግጥ ኢትዮጵያ ባለፉት 27 ዓመታት የድህነቷን መጠን ቀንሳለች? ሰሞኑን የማኅበራዊ ጥናት መድረክ የሚባል ነጻ የጥናትና ምርምር ተቋም ባዘጋጀው ውይይት ላይ ሁለት የምጣኔ ሀብት ተመራማሪዎች የጥናቶቻቸውን ውጤቶች አቅርበው ነበር። መለስካቸው አመሃ ውይይቱን ተከታትሏል።
ፎረም ፎር ሶሻል ስታዲስ ያዘጋጀው ሕዝባዊ የውይይት መድረክ ዴሞክራሲያዊ የለውጥ ጉዞ በኢትዮጵያ የለውጥ እርምጃዎች አንድምታቸውና አማራጮች የሚል ሰፊ ርዕስ ቢሆንም ነሐሴ 2 ቀን 2011 ዓ.ም ውይይት የተደረገበት ልዩ ርዕስ የማክሮ ኢኮኖሚ ፖሊሲና በኢኮኖሚ ውስጥ የመንግሥት ሚና የሚል ነው። የጥናት ጽሑፎቻቸውን ያቀረቡት ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚክስ ፕሮፌሰር እና ዶክተር ቴዎድሮስ መኮንን በኦክስፎርድ ዩኒቨርሲቲ እና በለንደን ስኩል ኦፍ ኢኮኖሚክስ በጋራ የሚካሄደው የዓለም አቀፍ የእድገት ማዕከል ካንትሪ ኢኮኖሚስት ናቸው። ፕሮፌሰር አለማየሁ ገዳ ከ1995 ዓ ም እስከ 2007 ዓ ም የነበረውን የኢትዮጵያን ማክሮ ኢኮኖሚ በዝርዝር እንዳጠኑ ያስረዳሉ። የኢህአዴግ መንግሥት በእነዚህ ዓመታት የነበረው የኢኮኖሚ እድገት ባለ ሁለት አሃዝ ነው የሚለው በጣም የተጋነነ ነው ሲሉ ከጥቂት ዓመታት በፊት በይፋ አሳትመዋል። በእሳቸው ጥናት መሠረት እድገቱ 6% ብቻ ነው። ይህም ቢሆን ከሌሎች የአፍሪካ አገሮች ከፍ ያለ እንደነበረና ጥሩ የሚባል የምጣኔ ሀብት እድገት ተመዝግቧል ይላሉ። ይሁንና መንግሥት ይህን እድገት ያስገኘው ከፍተኛ መዋለ ንዋይ በማፍሰስ ስለነበረ ይህ አካሄዱና የልማት ወጪ አሸፋፈኑ ለማክሮ ኢኮኖሚያዊ መናጋት ዳርጎታል። ፕሮፌሰር አለማየሁ ያብራራሉ።
ይሄ ሆኖ እንግዲህ መንግሥት አካሄድ ጠለቅ ያለ ልማታዊ መንግሥት ኢኮኖሚ ግንባታ ንድፈ ሐሳብ አረዳድ የለውም። በዚህም ምክንያት ጤናማ የልማት ወጪ አሸፋፈንና መዋቅራዊ ለውጥ ማምጣት አልቻለም። ይህም አሁን ለተከሰተው የማክሮ ኢኮኖሚ መናጋት ማለትም ለዋጋ ንረት፣ የውጭ ምንዛሪ ንረት፣ የዕዳ ጫና፣ የገንዘብ ፍርሰትና ስራ አጥነት እና ድህነት ዳርጎታል ማለት ነው። ለምሳሌ በአጭሩ ለማሳየት ባለፉት 5 ዓመታት የአገሪቱ መዋለ ንዋይ ከጠቅላላው የአገሪቱ ምርት 40% ገደማ ነው። ኦፊሻሊ ዳታውን ብታዩት ቁጠባው ግን 22% ነው። በእኔ ስሌት እሱም ቢሆን 10% ነው። የባንኮች ውስጥ ያሉትን ተማምሪያቸው ወደ 10% ነው። 22 ብለን እንወሰድለት ለመንግስት ብንወስድለት በ40ና በ22 መሀል ያለው ክፍተት በጣም በጣም ብዙ ነው። ይሄ እንዴት ፋይናንስ ተደረገ ብለን ስንሄድ አንድ በብድር ነው። ከባድ ብድር፣ የውጭ ብድራችን በዚህ ምክንያት ወደ 29 ቢሊዮን ዶላር ደርሷል። የአገር ውስጡን ብድር ያንኋል ነው ወደ 29 ቢሊዮን ይሆናል። በድንብሩ ሁለቱ ከጠቅላላው ገቢያችን ወደ 60% ደርሰዋል ማለት ነው።
በአጠቃላይ በቁጠባና በመዋለ ንዋይ ፍሰት በገቢ ንግድና በውጭ ንግድ መካከል ያለው ልዩነት ሰፊ በመሆኑ አብይ ወይንም ማክሮ ኢኮኖሚው በጽኑ ተናግቷል። ይህ ማለት ደግሞ የዋጋ ንረት፣ የውጭ ምንዛሬ እጥረት፣ የክፍያ ሚዛን መዛባት ሥራ አጥነትን አብዝቷል። ከዚህ ሁሉ ግን ብርቱ ትኩረት ሊሰጠው የሚገባው የግሽበት ወይንም የዋጋ ንረት ችግር ነው ይላሉ ፕሮፌሰር አለማየሁ።
ዋጋ ንረት ብዙውን የማክሮ አመላካቾች በውስጡ አምቆ የያዘ ጉዳይ ነው እና ብዙ ነገሮችንም ያፋልስብናል። ለምሳሌ አንደኛ ግሽበት ድሃውን በበለጠና በጣም ስለሚጎዳ ብቻ አይደለም፣ ምክንያቱም ድሃው በብዛት የሚያጠፋው የሚያገኘውን ገብ ምግብ ላይ ነው። ምግብ ደግሞ በዋጋችን ላይ በሲፒአይ በምንለው ላይ የምግብ ወይት በጣም ትልቅ ነው። ስለዚህ ድሃውን ይጎዳል። ከዚህ ባልተናነሰ ግን ግሽበት አጠቃላዩን የአብይ ኢኮኖሚ አናግቶ መዋለ ነዋይን በማኮሰስ እድገትና ልማትን ያሰናክላል። ብርን አርክሶ የህገ ወጥ የውጭ ምንዛሪ ገበያ ያስፋፋል። ተወዳዳሪነትን ይቀንሳል። ከግሽበቱ ለማድረግ የሚደረጉ ስፔኩሌቲቭ ቢዝነሱን ያስፋፋል። የካፒታል ፍልሰት ወይም ካፒታል ፍላይትን ያመጣል። በውጭ ምንዛሪ ለተያያዘ የፕሮጀክት ወጪ ተብሎ ከውጭ የሚገባን ካፒታል መጠን ከግሽበቱ በፊት ጋር ሲነጻጸር እንዲያንስ ያደርገዋል። የመንግስት በጀትን ከእቅድ ውጭ እንዲጨምር ያደርገዋል። እነዚህ ደግሞ እንደገና ለሁለተኛ ዙር ግሽበት አገሪቱን ይዳርጋሉ። በዚህም ግሽበት ቋሚ መልክ ይይዛል። ቋሚ መልክ ሲይዝ ወደ ሶሻል እና ፖለቲካል ችግርም ሊሸጋገር ይችላል። ስለዚህ ለግሽበት የምንሰጠው ትኩረት በጣም ኢምፖርታንት መሆን አለበት። እንደውም እዚህ ጋር ጠቅለል ሳረገው እኔ ምንድን ነው ያልኩት ይሄ ማለት ስለዚህ ግሽበት አንድ የአብይ ኢኮኖሚ መናጋት ወይም የማክሮ ኢኮኖሚ መናጋት አመላካች ብቻ አይደለም። ሁሉንም የዚህ አይነት አመለካቶች በውስጡ አምቆ የያዘ የአብይ ኢኮኖሚው ሰይጣኖች ሁሉ አለቃ ብዬ ነው የምገምተው። ለዚህም ነው በሀገራችን ላለ የግሽበት ችግር ከፍተኛ ትኩረት መሰጠት ያለበት።
ፕሮፌሰር አለማየሁ ሌላው ያብራሩት ጉዳይ የተገኘው የኢኮኖሚ እድገት በአብዛኛው ሕዝብ ሕይወት ላይ የሚጠበቀውን ወይም የተባለውን ያህል ለውጥ አለማምጣቱን ነው። ምክንያቱ ደግሞ ምጣኔ ሀብታዊ የመዋቅር ለውጥ ስላልተገኘ እንደሆነ ያብራራሉ።
ጠቅለል ባለመልኩ ሲገለጽ መዋቅራዊ ለውጥ ቅድም እንዳልኩት ደካማ ምርታማነት ካለበት ክፍለ ኢኮኖሚ ወደ ከፍተኛ ምርታማነት ያለበት ክፍለ ኢኮኖሚ መሸጋገር ማለት ነው። በአጠቃላይም ከእርሻ ወደ ኢንዱስትሪ መሸጋገር ነው። ድህነትን ለመቀነስ ኢኮኖሚ እድገት ብቻ በቂ አይደለም፣ የመዋቅራዊ ሽግግርም እንጂ። እንደ ፈረንጆቹ አቆጣጠር ከ2002 እስከ 2014 ባለው ጊዜ ውስጥ የአፍሪካ ሀገሮች በአማካይ ከ5% በላይ አድገዋል። ይህ የኢኮኖሚ እድገት ግን ይሄ ነው የሚባል የድህነት ቅነሳ አፍሪካ ውስጥ አላመጣም። በመሆኑም የድሃው መጠን ዛሬ አፍሪካ ውስጥ በቀን 1 ከ25 ሳንቲም የሚያገኘውን ብንወስደው 47% ነው። 1.2 ቢሊዮን ከሚባለው አፍሪካዊ ግማሹም የሆነው ድሃ ነው ማለት ነው። ዲስፓይት ዘ ፋክት ዳት ከ2002 እስከ 2014 ዓለም ላይ አንደኛ የሚባል እድገት አምጥቶ፣ ችግሩ ምንድን ነው? እድገቱ በመሰረታዊነት የመጣው በእቃዎች ዋጋ በኮሞዲቲስ ዋጋ መጨመር እንጂ በመዋቅራዊ ለውጥ ስላልሆነ ነው።
በኢትዮጵያስ እንደሚባለው ድህነትን ለመቀነስ ተችሏል?
ለምሳሌ መንግስት በአሁኑ ጊዜ ያለው የድሃ ብዛት ከ100 ሚሊዮን ህዝባችን ውስጥ 22 ሚሊዮን ድሃ ብቻ ነው ይላል። ይህንንም የዛሬ 15 ዓመት ከነበረበት 45 ሚሊዮን የዛሬ 10 ዓመት ከነበረበት 30 ሚሊዮን ወደ ታች አውርጄው ነው ይላል። ይህንን ግን የሚያሰላው አንድ ሰው በቀን ከ20 ብር ወይም በወር 600 ብር በላይ ካገኘ በዚህ ምግቡንም ምግብ ያልሆነውንም ችሎ ድሃ አይደለም ብሎ ነው። የዛሬው የዋጋ ንረት ለሚያቅ በዚህ ገንዘብ መኖር ከባድ ነው። ይህንን ድህነት ወለል መለኪያ ትተን አንዱን ያውም ትንሹን የዓለም አቀፍ የድህነት ወለል መለኪያ ለምሳሌም ለአንድ ሰው በቀን 37 ብር ማለትም 1100 ብር በወር ወይም 1 ከ25 ዶላር በአንድ ዶላር 29 ብር ተመን ብናደርገው የድሃው ብዛት ከመቶ ሚሊዮን ህዝባችን 71 ሚሊዮን ነው የሚሆነው። አያ ምናምን አይደለም የሚሆነው። ይህም ደግሞ ከባድ ድህነት ብቻ ሳይሆን አስፈሪም አሳፋሪም ድህነት ነው። ወደፊት ግጭትና የፖለቲካ አለመረጋጋት ቢያመጣ ሊገርመን አይገባም። በሁለተኛ ደረጃ ይህንን ድህነት ለመቀነስ ፈጣንና ከፍተኛ መዋለ ንዋይ ማፍሰስ ይጠይቃል። የግል ክፍለ ኢኮኖሚያችንም ደካማ ብቻ ሳይሆን በተፈለገው ልክና አይነት ስለማይገኝ መንግስት በኢኮኖሚ ውስጥ ገብቶ ከፍተኛ ሚና መጫወቱ በጣም አስፈላጊ ይመስለኛል።
ሌብነት ከማክሮ ወይንም አብይ ኢኮኖሚ መናጋት ጋር እንዴት ይያያዛል ለሚል ጥያቄም ፕሮፌሰር አለማየሁ ምላሽ ሰጥተዋል።
ከማክሮ ኢኮኖሚ ጋር ሌብነቱ እንዴት ይያያዛል የሚለው ምንድነው? ገንዘቡ ሲመጣ የት ይጠፋል? የሚሰርቁት ሰዎች ኮንስትራክሽን ላይ ካጠፉት፣ ድርጅት ላይ ካጠፉት፣ የሚቀጠሩት ሰዎች ዲማንድ ሲያደርጉ ኮንሱመር ጉድስ ሄዶ ኢንፍሌሽን ላይ ይመጣል። አንድ ሁለተኛ፣ የሚሰርቁት ሰዎች ገንዘቡን ያፈልሱታል። ከአንዱ ተማሪ ጋር በቅርቡ ካፒታል ፍላይት ላይ የሰራረው ጥናት ላይ ኢህአዴግ ወደ ስልጣን ከመጣ ጀምሮ ከ30 ቢሊዮን ዳላር ኦር 1 ትሪሊዮን ብር ከዚህ ሀገር ወጥቷል ማለት ነው። ይሄ ምን ማለት ነው? ባለፉት 10 ዓመታት የ6 ዓመት ተኩል በጀታችን ወጥቷል ማለት ነው። ወይም ያለፈው 10 ዓመት የኤክስፖርት ገቢያችን ወጥቷል ማለት ነው። ስለዚህ ይሄ ደግሞ የውጭ ምንዛሪ እጥረት መፍጠር ማክሮ ኢኮኖሚን ቢያናጋ ብዙም አይቀርም። ሶ ፖለቲካውም አስተዋጽኦ ያደርጋል ማለት ነው ለኢኮኖሚ መናጋቱ።
ሁለቱ የምጣኔ ሀብት ሳይንስ ተመራማሪዎች ማለትም ፕሮፌሰር አለማየሁ እና ዶክተር ቴዎድሮስ መኮንን ያቀረቧቸው የጥናት ጽሑፎች በአንድ ርዕሰ ጉዳይ ላይ በመሆኑ ሁለተኛው ተናጋሪ ዶክተር ቴዎድሮስ ያቀረቡት በአብዛኛው ዝርዝር ነበረ። ይሁንና ቀደም ሲል በድሃ አገሮች ምጣኔ ሀብታዊ እንቅስቃሴ ላይ መንግሥት ስላለው ድርሻ ፕሮፌሰር አለማየሁ የሰጡትን ሐሳብ ከተለየ አቅጣጫ ዶክተር ቴዎድሮስ ደግፈውታል።
ልማታዊ መንግሥት የሚባለው ብዙ ሰዎች አሁን በቅርብ ጊዜ የሩቅ ምስራቅ ሀገሮች ያደጉበትን መንገድ ለመጥቀስ ነው የሚጠቀሙበት። ግን ጽንሰ ሀሳቡ መሰረተ ሀሳቡ ሁሉም ሀገሮች በተለይ አሁን አደጉ የሚባሉ ሀገሮች አት ዋን ፖይንት በታሪካቸው የሆነ ቦታ ላይ ልማታዊ እንደነበሩ የሚያሳዩ ብዙ መረጃዎች አሉ። መንግስት በኢኮኖሚ ውስጥ የነበረው ሚና ዜሮ ሆኖ የጀመረበት ሀገር ኦልሞስት ማሰብ በጣም ያስቸግራል። በ16ኛው በ17ኛው ክፍለ ዘመን የአውሮፓን ብንመለከት መንግስት በኢኮኖሚ ውስጥ ከፍተኛ የሆነ ሚና ነበረው። በማሳደግ መሰረተ ልማት በመገንባት ቤዚክ ኢንዱስትሪስ የምንላቸው የብረት የኬሚካል ኢንዱስትሪዎችን በማሳደግ ላይ ትልቅ ሚና ነበረው።
በመድረኩ የተገኙ የፖለቲካ ፓርቲ አመራር አባላትና ሌሎች ታዳሚዎች በቀረቡት የጥናት ጽሑፎች ላይ ተመስርተው የተለያዩ አስተያየቶችንና ጥያቄዎችን በማቅረብ ውይይቱን ተካፍለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። የማጠቃለያ ዜና አዳነች ታሰማናለች።
በቅርቡ ከህንድ ጋር በተካሄደው ግጭት በፓኪስታን በኩል ባለው የአጨቃጫቂው ካሽሚር ክልል ብዙ ሰዎች ተገድለዋል፣ በመቶዎች የሚቆጠሩ ደግሞ ቆስለዋል ሲሉ አንድ ከፍተኛ የፓኪስታን ባለሥልጣን ዛሬ ይፋ አድርገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሁለቱም የባለ ኒውክሌር መሳሪያ ሀገሮች መሪዎች ጋር በተነጋገሩ ማግስት ነው ጉዳዩ ይፋ የሆነው። ሁለቱም ሀገሮች ውጥረቱን እንዲያረግቡ ትራምፕ መክረዋል። ሁኔታው ግን ከባድ መሆኑን ፕሬዚዳንቱ አመላክተዋል። ታግዶ የነበረው ነዳጅ ዘይት የጫነ የኢራን መርከብ በጅብራልታር ነጻ ከወጣ በኋላ በቀጠናው እየተዘዋወረ መሆኑን የገለጸችው ዩናይትድ ስቴትስ በሜዲትራኒያን ባህር ቀጠና ያሉት ወገኖች እንዳይተባበሩት አስጠንቅቃለች። ኤድሪያን ዳሪያ 1 የተባለው መርከብ የኢራንና የሶሪያ መንግስታት የሽብር ዘመቻዎችንና ጭቆናን ለማቀጣጠል የሚያገለግል ህገወጥ ነዳጅ ዘይት እያጓጓዘ ነው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በድጋሚ ከሷል። የሆንግ ኮንግ ከፍተኛ ባለስልጣን ኬሪ ላም ባለፈው እሁድ የቻይና ግዛት በሆነችው ከተማ መንገዶች የተካሄደው ሰላማዊ ሰልፍ ለሁለት ወራት ለሚጠጋ ጊዜ ሲካሄድ የቆየው ጸረ መንግስት ተቃውሞ ለውጥ ያመጣል የሚል ተስፋ እንዳላቸው ገልጸዋል። ተቃውሞ ያስነሳው በወንጀል የተጠረጠሩ ሰዎች ወደ ቻይና ተልከው ለፍርድ እንዲቀርቡ የሚፈቅድ ህግ ረቂቅ ነበር።
ክቡራትና ክቡራን አድማጮች፣ በትናንት ምሽት የተጠቃሽ አባባሎች ክፍለ ጊዜያችን ሄለን ኬፕተርን ጠቅሰን ነበረ። ሄለን ኬለር የመጀመሪያዋ ዲግሪ ወይም ባችለር ኦፍ አርትስ ዲግሪ ያገኘች አይነ ስውር ብለን ነበረ። ነገር ግን አይነ ስውር ብቻ ሳትሆን ሄለን ኬለር አይነ ስውርም መስማትና መናገርም የተሳናት ነበረች። ይቅርታ መስማት የተሳናት ነበረች። በ96 ዓመት ዕድሜዋ ያረፈች አሜሪካዊ ደራሲና የፖለቲካ ተሟጋች ነበረች። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች፣ የትግርኛ ዝግጅት በእኛ ይቀጥላል። በእኛ በኩል ሰላም፣ በደህና እደሩ።